ከ16 ዓመቷ ጀምሮ በሙዚቃ፣ በፊልም እንዲሁም በፋሽን ዲዛይን ላይ ስትሳተፍ ቆይታለች። ነርሲንግ ተምራም ተመርቃለች። ማህሌት አፈወርቅ ወይም ብዙዎች በሚያውቁት ስሟ ማፊ፣ የዛሬ 9 ዓመት አካባቢ ግን ሁሉንም ነገር እርግፍ አድርጋ በመተው ሙሉ ለሙሉ ወደ ፋሽኑ ጎራ በመቀላቀል ማፊ ማፊ የሚል የፋሽን ዲዛይን ስም ይዛ መስራት ጀመረች። ባህላዊው የኢትዮጵያ ጥለትና ፈትል ከዘመናዊ ንድፍ ጋር እያዋደደች የምትሰራቸው ዲዛይኖችና ልብሶች በአጭር ጊዜ ውስጥ ተወዳጅነትና ታዋቂነትን አትርፈውላት አሁን ላይ ኢትዮጵያ ውስጥ ስማቸው ከሚጠሩ ዲዛይነሮች ቀዳሚውን ቦታ ተወስዳለች። ማህሌት ወይም ማፊ ስራ ስትጀምር እንዴት እንደነበረ እንዴት አስታውሳለች?
መጀመሪያ ስንጀምር እኔም የፋሽን ትምህርትን በዛው ይህ ነው የሚባል የፋሽን ዲዛይን ትምህርትን የሚሰጥ ትምህርት ቤቶች ኮሌጆችም አልነበሩም እና የነበረኝ አንድ ነገር በጣም ፍላጎት ነበረ። ክፍተት ይታየኝ ነበር። የዛን ጊዜ የነበረው የኢትዮጵያ ውስጥ የነበረው ፋሽን ኢንዱስትሪ በተለይ ና በደንብ ከተሰራበት በጣም ከባድ ነበረ። የመጀመሪያው ደግሞ እናቴ በተለይ በጣም አንድ የስፌት ማሽን ገዛችልኝ። ትንሽ ሱቅ ደግሞ ተከራየ እና በቃ በሱ ነበር የጀመረው። ያ ከተደረገልኝ ትልቅ ደረጃ የሚደርስ መስሎኝ ነበረ። ስለዚህ በቃ ቆራጭ ሳፊን ዲዛይን ማድረገውን መማቀውኑ ለማድረግ እኔ ነበርኩ ከደንበኞች ጋር ላይ የተነጋገርኩት ይህ መሆኑ ሁሉ ነገር የጀመርኩ በዛ ወቅት እና ያው ቀስ በቀስ ግን ነገሮች እየተቀየሩ
የውስጥ ስሜቷን በማዳመጥ እና ፍላጎቷን በመከተል ብቻ የገባችበት የልብስ ዲዛይን ዘርፍ የወሰዳት መንገድ ቀላል አልነበረም። በወቅቱ የፋሽን ትምህርት ቤትም ሆነ የሷን አይነት ዲዛይኖች የሚቀበል ገበያ ባልነበረበት ወቅት የፋሽን ስራን እራሷን ማስተማር እንደነበረበት ታስታውሳለች። ማፊ ማፊ የሚለውን የንግድ ምልክት ለማሳደግና እውቀቷን ለማጎልበትም የተለያዩ ማህበራቶች አባል መሆንና ብዙ መጣር ነበረብኝ ትላለች።
መጀመሪያ ስንጀምር እኔም የፋሽን ትምህርትን በዛው ይህ ነው የሚባል የፋሽን ዲዛይን ትምህርትን የሚሰጥ ትምህርት ቤቶች ኮሌጆችም አልነበሩም እና የነበረኝ አንድ ነገር በጣም ፍላጎት ነበረ። ክፍተት ይታየኝ ነበር። የዛን ጊዜ የነበረው የኢትዮጵያ ውስጥ የነበረው ፋሽን ኢንዱስትሪ በተለይ ና በደንብ ከተሰራበት በጣም ከባድ ነበረ። የመጀመሪያው ደግሞ እናቴ በተለይ በጣም አንድ የስፌት ማሽን ገዛችልኝ። ትንሽ ሱቅ ደግሞ ተከራየ እና በቃ በሱ ነበር የጀመረው። ያ ከተደረገልኝ ትልቅ ደረጃ የሚደርስ መስሎኝ ነበረ። ስለዚህ በቃ ቆራጭ ሳፊን ዲዛይን ማድረገውን መማቀውን ለማድረግ እኔ ነበርኩ ከደንበኞች ጋር ላይ የተነጋገርኩት ይህ መሆኑ ሁሉ ነገር የጀመርኩ በዛ ወቅት እና ብዙ ቻሌንጆች አሉብኝ። ትልቁ ቻሌንጅ በእኔ በኩል የነበረው አንደኛው የፋሽን ኢንዱስትሪ ኢትዮጵያ ውስጥ አሁን ማድረግ ወይም በጣም ገና መሆን እሱ ቻሌንጅ ነበረው። ከባድ የሚያደርጋቸው ነጥቦችም ነበሩት፣ ግን በዛም ደግሞ ኦፖርቹኒቲም ነበረ። ብቁ ባለሙያዎች አለመኖራቸው፣ በቂ ትምህርት ቤቶች ዩኒቨርሲቲዎች አለመኖራቸው፣ በቂ ገበያ ተዘጋጀ ገበያ ማርኬት አለመኖሩ፣ በተለይ ደግሞ የኦንላይን ሲስተምስ እንግዲህ ያለው ችግር ሱ እንደዚህ ነበሩ። ድረሱን ደግሞ በቻናው ዓለም አቀፍ ገበያ ላይ ገበያ ደግሞ ፔንቴ ባድርጎ መግባት
ማፊን ከተለያዩ ዓለማት የሚገቡ ዘመናዊ ልብሶች ባሉበት ሀገር ላይ ባህላዊ ጥበብ የተቀላቀለበት ብዙ ሰዎች የሚሳተፉበትና ጊዜ የሚፈጅን የጥበብ ስራ እኩል ለገበያ በማቅረብ መወዳደሩ አይከብድም ወይ ስል ጠይቂያት ነበር።
ገበያው የለመደው ከተለያየ ዓለማት በተለይ ከቻይና በጣም ብዙ ልብሶች በርካሽ ዳምፕ እንዲደረግበት ማለት ይቻላል ኢምፖርት የሚደረግበት ሀገር ነው እና ትሬንዳቸውን ዓለም ላይ የምታያቸውን አይነት ልብሶች አግኝተሽ መግዛት ይቻለች በጣም በርካሽ ዋጋ ማለት ይቻላል እና የእኛ ገበያ አሁን እንደዚህ ከተለያየ ሀገር በርካሽ ኢምፖርት አድርገው ለሚፈቱላቸው ሰዎች አይደለም የኛ ዳይሬክት ደንበኞቻችን ወይም ቀጥታ የምንፈተው ለነሱ አይደለም። ምክንያቱም እሱ ማስ ማርኬት ነው። ያኔ ደግሞ ድርጅት የሚሰራ ወይም ረቅመ መንገድ ደግሞ በጣም ረጅም ሰዓት ተፈጅቶ ተሸምኖ ተብሎ ያ ነገር ሄዶ እንግዲህ ኤቲካል ፋሽን ብራንድ ነው ቢልድ ማድረግ የተፈለገው እና ሲጀመር በብዛት ሰርተሽ ለእነዚህ ሁላቸው መሸጥ አትችይም። በቃ የራስሽን ኒች ማርኬት ነው የምትፈልጊው። ስለዚህ ለእኛ ደንበኞች መካከለኛ ደረጃ እና ከዛ ከፍ ያሉ ገቢ ያላቸው ሰዎች የሚገዙትን አይነት ልብሶች ናቸው የምናመርተው። ገና ግን ገና አልተነሳም።
ማፊ ማፊ ኮቪድ-19 ወረርሽኝ ሆኖ ወደ ሀገር ሲገባ ሙሉ ለሙሉ በሚባል ደረጃ ገበያው እንደቆመበት የምትገልጸው ማህሌት አሁን ላይ የፊት መሸፈኛ ጭንብሎችን በማምረት ሰራተኞቿን ማቆየትና እንዲሁም ኮቪድን መዋጋት እንደቻሉ ታስረዳለች።
ያው ኮቪድ ከገባ ጀምሮ እኛ የነበሩን ትንንሽ ኦርደሮች ሱቃችንም የነበረን ገበያ ሙሉ ለሙሉ ነው የቀረው። ከላይ የውጭ ሀገር ኦርደሩ 100% ነው የተሰረዘበት። ምንም አይነት ገበያ አልነበረም። ያው ሰውም ድንጋጤ ላይ ነበር ሁላችንም። ያው ንግዱን የምታስቢበት ጊዜ አልነበረም። ሶስቱ ነበር የደረሰብን የመጀመሪያው አጋጣሚ። ግን በኋላ ሰራተኛ ያለሽ ይህን ሁላ የተነፋበት ደግሞ ብራንድ እያለ ዝም ብሎ ትቶ እጃራቶ መቀመጥ ይችላልና እኔ ወዲያውኑ ኢትዮጵያ ውስጥ በደንብ ሳይገባ ለዚያውም ማስኮችን ዩቲዩብ ላይ እያወጣን የሚሰራውን ነገር አዳዲስ ፓተርኖችን አውጥተን በጣም በተመጣጣኝ ዋጋ ሊሰሩ የሚችሉ ማስኮችን ማምረት ጀምረን ነበር። እና ወዲያው ኢትዮጵያ ውስጥ ደግሞ ከገባ በኋላ የእርዳታ መሰባሰብ እንደዚህ አይነት ፕሮግራሞች ስለነበሩ መጀመሪያ የሰራናቸውን 1000 ማስኮች ያው ሰጠን እና ከዛ እሱ ደግሞ ሳናስበው ቀስ በቀስ የተለያዩ ትዕዛዞችን አመጣለን። የተለያዩ ትንንሽ ድርጅቶች፣ ባንኮች ከኛ መግዛት ጀመሩ እና ቁጥሩም እየጨመረ መጣ። ከዛ መንግስትም ግዴታ አደረገው። ስለዚህ በቃ ሙሉ ለሙሉ ሰራተኞቻችንንም ስራ ለመስጠት እኛም እንደ ድርጅት ደግሞ ሰርቫይቭ ለማድረግ በጨርቅ የተሰሩ ማስኮችን ነበር የምንሰራው። አሁንም እሱን ነው የምንሰራ ያለ ነው።
ማህሌት አፈወርቅ እንደ አውሮፓውያን አቆጣጠር በ2012 በኒውዮርክ የአፍሪካ ፋሽን ሳምንት ላይ ምርጥ የአፍሪካ ዲዛይን ሽልማት እንዲሁም በ2017 የፈጠራ ሽልማትን የተቀበለች ሲሆን በለንደን፣ በበርሊንና በተለያዩ የአፍሪካ ሀገራትም ላይ ስራዎቿን በየአመቱ ታቀርባለች። ማህሌት አፈወርቅ ማፊ ማፊ የሚለውን የንግድ ምልክቷ ዓለም አቀፍ የሆነ ጥራትን ለማቅረብ በታታሪነት ስለሚሰራ እንዲሁም ቀጣይነት ያለው ምርቶችን ስለሚያቀርብ ውጤታማ እንደሆነ ትናገራለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።